ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 15 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
የኢትዮጵያው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት 8ኛው ዋና ዳይሬክተር ሆነው ተመረጡ። ዘገባው በዜና ይቀርባል።
የእንግሊዝና የትናንትናው ማታ የሽብር ጥቃት
All acts of terrorism are cowardly attacks on innocent people. But this attack stands out.
የአሸባሪነት እርምጃዎች ሁሉ ፈሪዎች ንጹሃን ሰዎች ላይ የሚያደርጉት ጥቃት ነው። ይህ ጥቃት ግን ከህይወታቸው አስደሳች ቀናት በአንዱ ሊዝናኑ የወጡ ጨቅላ ልጆችን ሆን ብሎ ኢላማ ያደረገ ዘግናኝና አስደንጋጭ ፈሪዎች ብቻ የሚፈጽሙት የክፋት አድራጎት ነው።
ቴሬሳ ሜይ የእንግሊዝ ጠቅላይ ሚኒስትር ናቸው ይህንን ያሉት። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢትዮጵያዊ ባለስልጣን ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ስራ አስኪያጅ ሆነው ተመርጠዋል። ዶክተር ቴድሮስ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የብሪታንያውን ተወዳዳሪ ዶክተር ዴቪድ ናቦሩንና የፓኪስታን የልብ ህመም ሐኪም ዶክተር ሳኒያ ኒሽታርን አሸንፈዋል። ዶክተር ቴድሮስ የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው አገልግለዋል። የተባበሩት መንግስታት ድርጅት በዓለም የጤና ቀውስ ቢፈጠር የሚሰጠውን ምላሽ የሚያስተባብረው የዓለም የጤና ድርጅትን ለመምራት የመጀመሪያው አፍሪካዊ ሆነዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆነው በመመረጣቸው የተሰማቸውን ደስታ ገልጸዋል። ምርጫው ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ተቀባይነት ያረጋገጠ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል።
የዶክተር ቴዎድሮስ አድሃኖም መመረጥ በአገር ውስጥ የመገናኛ ብዙሃን መገለጽ የጀመረው ገና ውጤቱ ይፋ እንደተደረገ ነው። እንኳን ደስ አለን ከሚል የመልካም ምኞት መልእክት ጋር ለረጅም ዓመታት በኢትዮጵያ የጤና ጥበቃ ሚኒስትርነት ያገለገሉት የካቢኔ ሹምሽር እስከተደረገበት የዚህ ዓመት መጀመሪያ ድረስ ደግሞ የውጭ ጉዳይ ሚኒስትር ሆነው የሰሩት ዶክተር ቴዎድሮስ ያሸነፉት ሁለቱን ተቀናቃኞቻቸውን በከፍተኛ ድምፅ በመብለጥ ነው። እንግሊዛዊውን ዴቪድ ናባሮብ እና ፓኪስታናዊቷን ሳኒያ ኒሽታርን ዶክተር ቴዎድሮስ ለዚህ ኃላፊነት በመብቃት የመጀመሪያው ኢትዮጵያዊና አፍሪካዊ ሆነዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባስተላለፉት መልእክት ዶክተር ቴዎድሮስ በመመረጣቸው ከፍተኛ ደስታ ተሰምቶኛል ብለዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ እንደተመለከተው ምርጫው ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ያላትን ተቀባይነት ያረጋገጠ ነው ማለታቸውም ተጠቅሷል። በስልጣን ላይ ያለውን የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ከትጥቅ ትግሉ በኋላ የተቀላቀሉት ዶክተር ቴዎድሮስ አድሃኖም ወደ ፌዴራል መንግስት ስልጣን የመጡት ወደ ሚኒስትርነት ያደጉት ቀስ በቀስ ነው። ማህበራዊ ሚዲያን አዘውትረው ከሚጠቀሙ ባለስልጣናትም አንዱ ናቸው። በራቸውን ለመገናኛ ብዙሃን ክፍት ማድረጋቸውም በአዎንታዊነት ከሚጠቀሱ መገለጫዎቻቸው አንዱ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከበራችሁ አድማጮች፣ ዶክተር ቴድሮስ አድሃኖም ለዓለም የጤና ድርጅት እጩነት ቀርበው በነበረ ጊዜ በተቃውሞና በድጋፍ ጎራ ተሰልፈው ከነበሩ ወገኖች ያነጋገርናቸውን በዚህ ምሽት ማለት ነው በዚህ በዛሬው ዝግጅታችን አጋማሽ አካባቢ እናቀርብላችኋለን አስተያየቶቻቸውን። ማይክ አርተር ራይነር በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የዩናይትድ ስቴትስ አምባሳደር እንዲሆኑ መታሰቡ ተገልጿል። ሚስተር ራይኖር በአውሮፓውያኑ የዘመን አቆጣጠር ከ1988 ዓመተ ምህረት አንስቶ ላለፉት 30 ዓመታት በአሜሪካ ዲፕሎማትነት ማገልገላቸው ተገልጿል። በአሁኑ ወቅት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሰው ኃይል ቢሮ ውስጥ የሥራ ልማትና ምደባ ክፍል ሥራ አስኪያጅ ናቸው። ራይነር የቀድሞ አምባሳደር ራይነር በአፍሪካ ፖሊሲ ዕውቀታቸውና በአመራር ብቃታቸው እንደሚታወቁ ይነገራል። አምባሳደሮች የፖለቲካ ሹመኞች እንደመሆናቸው መጠን ብዙውን ጊዜ ከአዲስ አስተዳደሮች ጋር ይቀያየራሉ። ይሁንና ፕሬዚደንት ትራምፕ በዓለም ዙሪያ አምባሳደሮችን የመሰየም ተግባራቸው በሌሎች አስተዳደሮች ከታየው ያዘገመ መሆኑ ተገልጿል። መሞላት ካለባቸው 188 የአምባሳደር ቦታዎች እስካሁን ባለው ጊዜ 7 አምባሳደሮች ብቻ ናቸው የተሰየሙት።
እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ትላንት ብሪታንያ ውስጥ ማንቸስተር ላይ ለደረሰው ፍንዳታ ኃላፊነት ወስዷል። አሜሪካዊቷ ኡክ ድምጻዊት አሪያና ግራንዴ የሙዚቃ ትርኢት ባሳየችበት ቦታ ላይ በተፈጸመው ፍንዳታ ቢያንስ 22 ሰዎች ሲገደሉ ብዙ ቆስለዋል። ጽንፈኛው ቡድን መስቀላውያን ባላቸው ሰዎች ላይ ጥቃት ያደረሰው የከሊፋ ወታደር ነው ብሏል። ብዙዎቹ በፍንዳታው የተገደሉትና የቆሰሉት በአስራዎቹ እድሜ ክልል ውስጥ ያሉ ልጆች መሆናቸውን ፖሊሶች ገልጸዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ጄፍ ካስተር ያቀናበረውን ዘገባ ትዝታ በላቸው ታቀርባለች።
የተከበራችሁ አድማጮች፣ የዚህ ዘገባ ዝርዝር በዕለቱ አብይ ርዕስ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራኤልና ፍልስጤማውያን መሪዎች የሰላም ስምምነት ላይ ለመድረስ ዝግጁ ናቸው ሲሉ ዛሬ ተናግረዋል። ትራምፕ ይህን ያሉት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሆነው በእስራኤል ቤተ መዘክር ላይ ባደረጉት ንግግር ነው። ትራምፕ ትናንት ከጠቅላይ ሚኒስትሩ ጋር ተገናኝተው ተነጋግረዋል። ዛሬ ደግሞ ለአጭር ጊዜ ወደ ዌስት ባንክ ጎራ ብለው ከፍልስጤማውያኑ ፕሬዚደንት ማህሙድ አባስ ጋር ለአንድ ሰዓት ያህል ተነጋግረዋል። ከኔታንያሁ ጋርም ዛሬ እንደገና ተገናኝተው ተወያይተዋል። ያለፈውን ስቃይና ለመግባባት ወደ ጎን በመተው ለግማሽ ምዕተ ዓመት ለሚጠጋ ጊዜ የዘለቀውን ቀውስ ለመፍታት ቆርጠው ከተነሱ ሰላም ሊገኝ እንደሚችል እናውቃለን ብለዋል ትራምፕ በቤተ መዘክር ውስጥ ባደረጉት ንግግር። ትራምፕ ባደረጉት ንግግር ስለ እስራኤል የፍልስጤማውያን ግዛት መያዝም ሆነ ስለ ሁለት ሀገሮች ምስረታ መፍትሄነት ያነሱት ነገር የለም። ዋናዎቹ ሁለቱን ወገኖች ሊያቀራርቡ ያልቻሉት ነጥቦች እነዚህ ናቸው። የፍልስጤማውያን ፕሬዚደንት ማህሙድ አባስ ዛሬ ከትራምፕ ጋር ሆነው ቤተልሔም ላይ ባደረጉት ንግግር የፍልስጤማውያን ዋናው ችግር የእስራኤል ወረራና ሰፈራዎች እንዲሁም እስራኤል ለፍልስጤም ዕውቅና ለመስጠቷ ነው ሲሉ አስረድተዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሀገሪቱ ከፍተኛ የስለላ አገልግሎት ኃላፊዎች ሩሲያ ከፕሬዚደንት ትራምፕ የምርጫ ዘመቻ ጋር ግንኙነት ሊኖራት ይችላል ስለሚባለው ክስ በይፋ እንዲያስተባብሉ እንደጠየቋቸው ታውቋል። የቀድሞና የወቅቱ ባለሥልጣኖችን ጠቅሰው የወጡ የዩናይትድ ስቴትስ የዜና ዘገባዎች በዘገቡት መሰረት ትራምፕ ባለፈው መጋቢት ወር የብሔራዊ ስለላ አገልግሎት ሥራ አስኪያጅ ዳንኤል ኮትስንና የብሔራዊ ጸጥታ አገልግሎት ሥራ አስኪያጅ አድሚራል ማይክል ሮጀርስን በተናጠል ተማጽነዋል። ሁለቱ ከፍተኛ ባለሥልጣኖች ዶናልድ ትራምፕ ለፕሬዚዳንትነት እንዲመረጡ ስትል ሩሲያ ከትራምፕ የምርጫ ዘመቻ ሠራተኞች ጋር በመተባበር ሰርታለች የሚለው ክስ እውነት አይደለም በማለት በይፋ እንዲናገሩ ነበር ትራምፕ የተማጸኗቸው። ፕሬዚዳንቱ የኮትስንና የሮጀርስን ትብብር የጠየቁት የፌዴራል ቢሮ ምርመራ ሥራ አስኪያጅ የነበሩት ጄምስ ኮሚ መስሪያ ቤታቸው በትራምፕ የምርጫ ዘመቻ ሠራተኞችና በሩሲያ ሰዎች መካከል ትብብር ተደርጎ እንደሆነ ለማጣራት ምርመራ እያደረገ መሆኑን ለምክር ቤት አባላት በይፋ ከተናገሩ በኋላ ነው። ትራምፕ ኮሚን ከስራ እንዳባረሩ የሚታወቅ ነው። ኮት ዛሬ በምክር ቤት አባላት ፊት ቀርበው ሲናገሩ ስለ ተማጽኖ ባያስተባብሉም ስለ ጉዳዩ ከመናገር ተቆጥበዋል።
የዩናይትድ ስቴትስ ጦር የመን ውስጥ ዛሬ በፈጸመው ጸረ ሽብር ጥቃት ከአልቃይዳ ጋር ጉድኝት ካላቸው አማጽያን ሰባቱን እንደገደለ ገለጸ። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን ቃል አቀባይ ሻምበል ጄፍ ዴቪስ በጥቃቱ ወቅት የቆሰሉ የአሜሪካ ወታደሮች እንዳሉ ገልጸዋል። የዩናይትድ ስቴትስ ማዕከላዊ እዝ በገለጸው መሰረት የአሜሪካ ኃይሎች ዛሬ ማሪብ ጎቨርኔት ወይም ማሪብ ግዛት ላይ በአልቃይዳ በአረብ ልሳነ ምድር ከተባለው ጽንፈኛ ቡድን ጋር በተሳሰረው ግቢ ላይ ባካሄዱት ወረራ የአየር ድብደባና ቀላል መሳሪያዎች ተጠቅመዋል። ወረራው የተካሄደው በየመን መንግስት ድጋፍ መሆኑን ዩናይትድ ስቴትስ ገልጻለች። ባለፈው ግንቦት ውስጥም የአሜሪካ የጦር አውሮፕላኖችና ድሮኖች በሌሎች የየመን ክፍሎች አልቃይዳ በአረብ ፔኒንሱላ ኢላማ ላይ የአየር ድብደባ አካሂደዋል። የዩናይትድ ስቴትስ የአልቃይዳ በአረብ ፔኒንሱላን አብይ የሽብር አደጋ አድርጋ ታየዋለች። ጽንፈኛው ቡድን ከሰባት ዓመታት በፊት በፈንጂዎች የተሞሉ ጥቅሎችን ወደ ዩናይትድ ስቴትስ ለመላክ ሞክሯል። ከዚያ አንድ ዓመት ቀደም ብሎ ደግሞ ዑመር ፋሩቅ አብዱል ሙታለብ የተባለ አልዋኪ የመለመለው ናይጄሪያዊ ወደ ዲትሮይት የሚያመራ ዩናይትድ ስቴትስ አይሮፕላንን እንዲያፈነዳ ልኮት ወይም አሰማርቶት እንደነበር ተገልጿል። ፈንጂውን የደበቀው በውስጥ ሱሪ ውስጥ እንደነበር ይታወሳል።
በመጨረሻም የኢንዶኔዥያ ሃይማኖታዊ ፖሊስ ሁለቱ ወንዶች ወሲብ ፈጽመዋል በሚል ክስ በአደባባይ ገረፏቸው። ወንዶቹ ወሲብ የፈጸሙት በፍላጎታቸው ነበር። ሁለቱ ወንዶች ባንዲ አቼ በሚገኝ መስጊድ ውስጥ እያንዳንዳቸው ከ80 በላይ በሆኑ ግርፋቶች ተቀጥተዋል። ፊታቸውን የሸፈኑ ሰዎች ናቸው የገረፏቸው። በብዙ መቶዎች የሚቆጠሩ ሰዎች ግርፋቱን ተመልክተዋል። ብዙዎቹ በተንቀሳቃሽ ስልኮቻቸው ምስሉን አንስተዋል። የአቼ ክፍለ ሀገር የሸሪዓ ፖሊስ ኃላፊ ዩስናርዲ ሰዎች የእስላማዊ ህግን የሚጻረር ተግባር እንዳይፈጽሙ ትምህርት ይሆናቸዋል የሚል ተስፋ አለኝ ሲሉ ለጋዜጠኞች ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ግንቦት 15 2009 ዓ.ም ምሽት ፕሮግራም ነው።
በአዲስ አበባ ቆሼ እየተባለ በሚጠራው በደረሰው የመደር መሳደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን ምንም የተደረገላቸው እርዳታ እንደሌለ እና በየቦታው እየተጠጉ እንደሚኖሩ ገለጹ።
በጣም አስቸጋሪ ነው። መጥቶ ማንም ሰው መጥቶ ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ያለን መሬት ላይ ነው። የሆነ ሱስ ፍራሽ ደርሰን መሬት ላይ ነው እየተኛን ያለነው። ተጠረፈው እየተባታ መስየቃ
ምንም ሳንቲም የተጎዳው ህዝብ ጋር እንዳልደረሰ እንዲያውቅ ነው። ሌላ ምንም አልሳልኩም።
ይበልጥ ደግሞ ከዛ በአደጋ ጉዳይ ደግሞ የአጠላቸው ቤተሰቦች ይበልጥ ደግሞ እዚህ ጋር ተበታትነን ያለነው እና የሚያስፈለጉን ሙድ ውስጥ ነው ያለነው።
በአደጋው ቤተሰቦቻቸውን ካጡና ከተጎጂዎች መካከል ያነጋገርናቸው ናቸው የሰማችኋቸው። ሌሎችም አሉ፣ ዝርዝር ዘገባ ይዘናል በምሽቱ።
አሁን የዕለቱ አበይት ኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በንጹሐን ላይ የተጣለ የፈሪዎች ጥቃት ብለውታል የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ትናንት ማታ ማንቸስተር ላይ የደረሰውን የ22 ሰው ሕይወት የቀጠፈ አደጋ። ዩናይትድ ስቴትስ ከእንግሊዝ ሕዝብ ጎን በጽናት እንደምትቆም ፕሬዚደንቷ ዶናልድ ትራምፕ አስታውቀዋል። የጀፍ ከስተር ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
በአሜሪካና በአውሮፓ ታዳጊ ወጣቶች ዘንድ ተፈቃሪ የሆነችው አሜሪካዊት ኮከብ ዘፋኝ አሪያና ግራንዴ እንግሊዟ ከተማ ማንቸስተር ላይ የሙዚቃ ትርኢቷን እንዳጠናቀቀች ነበር። 21,000 ወጣት ተመልካቾችና ወላጆቻቸው በታጨቁበት ግዙፍ ቲያትር ደጃፍ ላይ አስደንጋጭ ፍንዳታ የደረሰው። በአደጋው 22 ሰው መሞቱ ተረጋግጧል፣ 59 ሰዎች ቆስለዋል። በኮንሰርቱ ላይ የነበሩ አብዛኞቻቸው ልጃገረዶች የሆኑ በሺዎች የሚቆጠሩ በፍንዳታውና በተፈጸመው ጥቃት እጅግ የተደናገጡ ታዳሚዎች ከአካባቢው ለመሸሽ ሲተራመሱ ታይተዋል። ሶፊ ዋከር በኮንሰርቱ ከነበሩ ተመልካቾች አንዷ ነች።
ኮንሰርቱ እንዳለቀ መብራቱ በራ፣ ሰውም ከየተቀመጠበት ተነሳ። ወዲያው እጅግ ከፍተኛ የፍንዳታ ድምጽ ተሰማ። መቀመጫዎች ሁሉ ተናጡ። ሁሉም ሰው መሯሯጥ ጀመረ። ብዙ ጩኸትና ልቅሶ ነበረ። ሁላችንም በአቅራቢያችን ያለ መውጫ ነበር የምንፈልገው። እኛ ከኋላ የነበረ የላይኛው አካባቢ ስለነበርን መሽሎኪያ ለማግኘት ዙሪያውን መሄድ ነበረብን።
ልጆቻቸውን ወደ የሙዚቃው ዝግጅት ያመጡ በስጋት የተዋጡ ወላጆች ከህንጻው ውጪ ተኮልኩለው በጉጉት ምን እንደሚሰሙ ይጠባበቁ ነበር። ለብዙዎች ሞትና መቁሰል ምክንያት የሆነው ከኮንሰርቱ መግቢያዎች በአንዱ ላይ አጥፍቶ ጠፊ ያጠመደው ፈንጂ መሆኑን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ፖሊሶችን ጠቅሰው ተናግረዋል።
All acts of terrorism are cowardly attacks on innocent people. But this attack stands out.
የአሸባሪነት እርምጃዎች ሁሉ ፈሪዎች ንጹሃን ሰዎች ላይ የሚያደርጉት ጥቃት ነው። ይህ ጥቃት ግን ከህይወታቸው አስደሳች ቀናት በአንዱ ሊዝናኑ የወጡ ጨቅላ ልጆችን ሆን ብሎ ኢላማ ያደረገ ዘግናኝና አስደንጋጭ ፈሪዎች ብቻ የሚፈጽሙት የክፋት አድራጎት ነው።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ በቤትልሔም ጉብኝታቸው ወቅት ጥቃቱን አውግዘዋል።
We stand in absolute solidarity with the people of the United Kingdom.
ከእንግሊዝ ህዝብ ጋር በሙሉ ድጋፍ ቆመናል። በጣም ብዙ የሚያማምሩ ንጹሃን ህፃናት ሰይጣናዊ በሆኑ ተሸናፊዎች ተከጠፉ። አውሬዎች አላላቸውም ያንስም ይወዱታልና ካሁን ወዲያ ተሸናፊዎች ነው የምላቸው ተሸናፊዎች ናቸውና።
አሪያና ግራንዴ በጥቃቱ ጉዳት አልደረሰባትም። ከጥቃቱ ጥቂት ደቂቃዎች በኋላ የጠለቀ ሀዘንዋንና ለቤተሰቦችም መጽናናትን በትዊተር ተመኝታለች።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሰኞ ዕለት እስራኤልን በጎበኙበት ወቅት ዋሽንግተን ለቴል አቪቭ ያላትን ቅርብ ግንኙነት ያጠናከረ ሆኗል። ትራምፕ ባደረጉት ንግግር ኢራንን አጣጥለው ከፍልስጤም ጋር ሰላም እንደሚወርድ ያላቸውን ተስፋ ገልጸዋል። የቪኦኤ ዋይት ሀውስ ዘጋቢ ስቲቭ ሄርመን ከኢየሩሳሌም የዘገበውን ሄኖክ ሰማግዜር ያቀርበዋል።
የኢየሩሳሌምን ምዕራባዊ ግንብ በመጎብኘት ዶናልድ ትራምፕ የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት ሆነዋል። የአይሁዳውያን ሃይማኖት ቅዱስ ቦታን የጎበኙት ትራምፕ በስፍራው ጸሎት አድርሰዋል። ትራምፕ በእስራኤል ያደረጉት ጉዞና የተደረገላቸው የቀይ ምንጣፍ አቀባበል ለአይሁዳዊዋ ሀገር ካላቸው ድጋፍ ጋር የተስተካከለ ተምሳሌትን የያዘ ነበር። ትራምፕ ሲናገሩ ወደዚህ የተቀደሰ መሬት የመጣሁት በዩናይትድ ስቴትስና እስራኤል መካከል ያለው ግንኙነት የማይሰበርና ጠንካራ መሆኑን እንደገና ለማረጋገጥ ነው ብለዋል። ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር የቅርብ ግንኙነት አላቸው። ይህም የተስተጓጎለውን የመካከለኛው ምስራቅ የሰላም ስምምነት እንደገና ለማስቀጠል ይረዳል የሚል ተስፋ አለ። በጉብኝቱ ወቅት ከጋዜጠኞች የቀረበ አንድ ጥያቄ ጥቂት መደናገርን የፈጠረ ሆኗል። ከጥቂት ቀናት በፊት ትራምፕ ለራሻ ባለስልጣናት ከፍተኛ ሚስጥር የሆነ መረጃን አቀብለዋል በሚል የቀረበውን ውንጀላ ይመለከታል። መረጃው በሚስጥር ከእስላማዊ መንግስት ጋር የሚሰራ የእስራኤልን ሰላይ አደጋ ላይ ሊጥል ይችላል በሚል የተፈጠረውን ስጋት አስመልክቶ ለቀረበው ጥያቄ ትራምፕ ሲመልሱ
ነገሩ ግልጽ እንዲሆን እስራኤል የሚል ቃል ወይም ስም ከአንደበቴ ጨርሶ አልወጣም። በውይይቱ ወቅት እንዲህ አይነት ነገር አልተናገርኩም። ሁሉም እኔ እንደተናገርኩ አድርገው የሚያሰራጩት መረጃ የተሳሳተ ነው። እስራኤል የሚል ቃል ጨርሶ አልወጣኝም።
የተቀረው የትራምፕ ጉዞ እንደታሰበው የተሳካ ነበር ተብሏል። የጠቅላይ ሚኒስትር ቤንጃሚን ነታንያሁን ቤት ጎበኙ። ቆይቶም የእስራኤሉ መሪ ትራምፕን አወደሱ።
I want you to know how much we appreciate the change
አሜሪካ ኢራን ላይ ያላትን ፖሊሲዋን መቀየሯ ያሳደረብኝን ታላቅ አድናቆት ለመግለጽ ወዳለሁ። ኬሚካል የጦር መሳሪያ መጠቀምን ለማስቆም ሶሪያ ላይ የወሰዱትን ጠንካራ አቋም እንደማደንቅና አሜሪካ የመካከለኛው ምስራቅ ፈተናዎችን ለመጋፈጥ የመሪነት ሚናዋን እንደገና በማረጋገጧ የተሰማኝን ደስታ ልገልጽ ወዳለሁ።
በምረጡኝ ዘመቻ ወቅት ትራምፕ በእስራኤልና ዩናይትድ ስቴትስ መካከል የጠበቀ ግንኙነትና የውሳኔ አንድነት እንደሚኖር ተናግረው ነበር። በቅርብ ጊዜያት ግን በተለይ በፍልስጤማውያን የግዛት ባለቤትነት በሚነሳበት አካባቢ እየተስፋፉ ያሉ የእስራኤል ሰፈራዎችን አስመልክቶ አለመስማማቶች ተከስተዋል። ትራምፕ በምረጡኝ ዘመቻው ወቅት የዩናይትድ ስቴትስ ኤምባሲን ከቴል አቪቭ ወደ ኢየሩሳሌም አዞራለሁ ብለው ተግባራዊ አላደረጉም። በዛሬው ዕለት ትራምፕ የፍልስጤማውያን አስተዳደር መሪ ማህሙድ አባስን ተገናኝተው እየተነጋገሩ ነው። በንግድ መሪነታቸው የማስማማት ችሎታ እንዳላቸው ይናገሩ የነበሩት ትራምፕ በመካከለኛው ምስራቅም ቢሆን በተለይ የአረብ ሀገሮች ከእስራኤል ጋር የሚስማሙበት ሰነድ ለማስፈረም ተስፋ እንዳላቸው ተናግረዋል።
ተከታዩ የመጽሔት ርዕስ ወደ ኢትዮጵያ ይመልሰናል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በቅሊንጦ ማረሚያ ቤት ቃጠሎና በሌሎችም ወንጀሎች ክስ የተመሰረተባቸው 38 ተከሳሾች ጉዳይ በዝግ ችሎት እንዲታይ ፌዴራል ጠቅላይ አቃቤ ሕግ ባቀረበው ጥያቄ ላይ ዛሬም ብይን ሳይሰጥ ቀርቷል። የጠቅላይ አቃቤ ሕግ ጥያቄ ለሁለተኛ ጊዜ የቀረበ ሲሆን ተከሳሾችና ጠበቆቻቸው ተቃውመዋል። ብይኑን ለነገ ለማሰማት ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ትናንት በከሳሽ ጠቅላይ አቃቤ ሕግና በተከሳሽ በእነ ማስረሻ ሰጠ መካከል ችሎቱ ዝግ ይሁን ወይንስ ክፍት ይሁን በሚለው ክርክር ላይ ለዛሬ ብይኑ እንዳልደረሰለት ገልጿል። ለዚህ ምክንያቱ በሁለቱ ወገኖች መካከል የተደረገው ክርክር ከድምጽ መቅረጫው መሳሪያ በጽሑፍ ተቀርጾ ባለመጠናቀቁ እንደሆነ አስታውቋል። ፍርድ ቤቱ በሁለቱ ወገኖች መካከል የተደረገውን ክርክር መርምሮ ለነገ ብይኑን እንደሚያሰማም ተናግሯል። በትናንት ሁለት የፌዴራል ጠቅላይ አቃቤ ሕግ ለምስክሮች ደህንነት ሲባል ጉዳዩ በዝግ ችሎት እንዲታይለት ጠይቆ ነበረ። ይሁንና በቀረበው የአቃቤ ሕግ መመልከቻ ላይ ተከሳሾችና ጠበቆቻቸው ብርቱ ተቃውሞ አሰምተዋል። በስፍራው ከነበሩ የችሎት ታዛቢዎች መካከል አቶ መስዑድ ገበየሁ ከታሳሪዎችና ከጠበቆቻቸው አያሌ አቤቱታዎችና ክርክሮች መቅረባቸውን አስታውሰው በችሎቱ አካሄድ ላይ ያሰሙትን ክርክር ባጭሩ ገልጸዋል።
አሁን በዚህ በዝግ ችሎት ይሁን በወይስ ኦፕን በሚለው ላይ ግን ከዚህ ቀደም ብይን እንደተሰጠበት ሁለተኛ መሰጠት እንደሌለበት እንደገና ደግሞ ይሄ የተቀናበረ ነው ብለው ነው የሚከራከሩት ተከሳሾቹ። የተቀናበረ እንደመሆኑ መጠን ማንም ሰው ፓብሊክ ሆኖ ማነሱ እየተከታተለ እንዳይገባል የሚል አመለከቱ። አብዛኛዎቹ ተመሳሳይ ናቸው ተከሳሾቹ የሚያቀርቧቸውን ትል ግን በተለይ ከዩዲኤችአር አይሲሲፒአር የሚባሉ ዓለም አቀፍ ስምምነቶችን ጠቅሰው በተለይ ደግሞ ተከሳሽ ምስክሮቹን በማን እንደሚመሰክርበት ምን ምን ሰነዶች እንደሚቀርቡበት እንደማስረጃ ሆነው እነዚህ ነገሮች በግልጽ መታየት እንዳለባቸው ይህም የተከሳሽ መብት የሚያጣበቅ መሆኑን በዝግ መሆኑ ጠቅሰው ተከራከሩ።
አቃቤ ሕግ በበኩሉ የምስክሮቹን ደህንነት አደጋ ላይ ሊጥሉ የሚችሉ ምልክቶች እንደታዩ ከተከሳሾች በኩል ማስፈራራትና ዛቻ እንደሚሰነዘርባቸው አስታውሶ ጥያቄውንም የሚያቀርበው በሕግ መሰረት እንደሆነ ተናግረዋል። አቶ መስዑድ ገበየሁ የሰሙትን ክርክር እንዲህ ያስታውሳሉ።
አቃቤ ሕግ ምንድን ነው እያለ ያለው? በአዋጁ አንቀጽ 32 ይሄ ለምስክሮች ደህንነት የሚባል ነገር አለ። እንደገና ደግሞ በተደጋጋሚ በዚህ ችሎትም በልደታ በነበረው ምስል በተደጋጋሚ እንደሚረብ አብረዋቸው እነዛኞቹ ምስክሮች ተብለው በተለዩ የአቃቤ ሕግ ምስክሮች ላይም በተደጋጋሚ ጊዜ ዛቻ እንደሚፈጽሙባቸው እንደሚያስፈራሯቸው ነግረውናል አለ።
በትናንት ሁለት በተለይ ከታራሚዎች በኩል ብዙ ጊዜ የሚቀርበው የመብት ጥሰቶች ተደጋግሞ ተሰምተዋል። በችሎት ከተሰየሙት አቃቢያን ሕግ ሁለቱን ለፍርድ ቤቱ ለይቶ በማሳየትም በሸዋሮቢት በምርመራ ላይ በነበሩበት ወቅት ከመርማሪ ፖሊሶች ጋር በመተባበር የስቃይ ድርጊት ይፈጽሙባቸው እንደነበረም ከሰዋቸዋል። ስለሆነም ይላሉ ተከሳሾቹ፣ እነዚህ አቃቢያን ሕግ ያለ አድሎ ጉዳያችንን ከፍትህ አኳያ ሊመለከቱ ስለማይችሉ መሰን የለባቸውም ሲሉ ተቃውመዋል። ፍርድ ቤቱ ከዚህ ቀደም ታሳሪዎቹ ደርሶብናል ያሉትን የሰብአዊ መብት ጥሰትና የማስተቃየት ድርጊት የኢትዮጵያ ሰብአዊ መብቶች ኮሚሽን አጣርቶ እንዲያቀርብ፣ በዚህ መሰረትም ጉዳዩን አጣርቶ ትዕዛዝ እንደሚሰጥ ማስታወቁ ይታወሳል። የፌዴራል ጠቅላይ አቃቤ ሕግ ማስረሻ ሰጥ በሚለው ስያሜ በሚታወቀው በዚህ መዝገብ በ38 ሰዎች ላይ በሽብር በ23 ታራሚዎች ያሰቃቂ ግድያ በቅሊንጦ ማረሚያ ቤት ቃጠሎና በንብረት ማውደም ወንጀል ክስ ከመሰረተባቸው ወራት ተቆጥረዋል። ከእነዚህ ተከሳሾች መካከል ቀደም ሲል በሌሎች ወንጀሎች ተከሰው ፍርድ የሚጠብቁ ወይንም የተፈረደባቸው ይገኛሉ። ከተፈረደባቸው ሰዎች መካከል በሙስና ወንጀል ተጠርጥረው የተፈረደባቸው የልብ ሐኪም ዶክተር ፍቅሩ ማሩ ይገኙበታል። ፍርድ ቤቱ ጉዳዩን ማየት በጀመረበት ወቅት አቃቤ ሕግ ችሎቱ በዝግ እንዲታይ ጠይቆ አቤቱታው ውድቅ እንደተደረገበትም አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁን የዓለም የጤና ድርጅት ሰባኛው ጉባኤ
ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት 8ኛው ዳይሬክተር እንዲሆኑ ዛሬ በዓለም የጤና ድርጅት ሰባኛ ጉባኤ ጄኔቭ ላይ ተመርጠዋል። ዶክተር ቴድሮስ በዚህ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የእንግሊዙን ተፎካካሪያቸውን ዶክተር ዴቪድ ናባሮንና የፓኪስታኗን የልብ ሐኪም ዶክተር ሳኒያ ኒሽታርን አሸንፈዋል። ድምፅ የመስጠት መብት ካላቸው 185 የWHO አባል አገሮች የ122ቱን ድምፅ አግኝተው ነው ዶክተር ቴድሮስ የተመረጡት። ዶክተር ቴድሮስ የኢትዮጵያ የጤና ጥበቃና እንዲሁም የውጭ ጉዳይ ሚኒስትርም ሆነው አገልግለዋል። WHOን ለመምራትም የመጀመሪያው አፍሪካዊ ሊሆኑ ነው ዶክተር ቴድሮስ። በዶክተሩ እጩነት ላይ ቀደም ሲል ሲካሄድ በነበሩ የተለያዩ ቅስቀሳዎች የድጋፍም የተቃውሞም ጎራዎች ነበሩ። የምርጫው ውጤት እንደተሰማ ወደ ሁለቱም አካባቢዎች የደወልን አነጋግረን ነበረ። በቅድሚያ እስቲ ከደጋፊዎቻቸው ያንዱን ሐሳብ እናሰማችሁ።
ዘሪና በባላሎይ አዲስ አበባ ነው።
እርሶ በዚህ በዓለም የጤና ድርጅት ዳይሬክተር ምርጫ ላይ የዶክተር ቴድሮስ አድሃኖም እጩነት ደጋፊ ነበሩ?
አዎ። በርጋባችሁ ነው ዶክተር ቴድሮስን ትክክለኛ ማንነትና ለዓለም የጤና ድርጅት ትክክለኛ ተወካይ እንደሆኑ ያረሳቸው የተለያዩ ሐሳቦችም 5 የተለያዩ ነጥቦችን አንስተዋል። የዓለም የጤና ድርጅት የሚያስፈልገውን ሪፎርም በተመለከተ ያለ በዓለም ደረጃ ጤንነትን ተደራሽነት ለማድረግ እሳቸው ትክክለኛ ምርጫ የአፍሪካ ብቻ ሳይሆን ለዓለም ትክክለኛ ምርጫ እንደነበሩ ይሄንን ማስተዋወቅ ነበር ስራዬ።
ለመሆኑ ምንድናቸው እነዛ 5 ነጥቦች?
አሁን በትክክል እንትላልኩ ትንሽ ኢሞሽናል ስለሆንኩ ደስታ ላይ።
ለመሆኑ የዶክተር ቴድሮስ መመረጥ ለኢትዮጵያና ለኢትዮጵያውያን ምንድን ነው ያለው ትርጉም ብለው ያስባሉ አቶ ዘሪሁን?
አጠቃላይ ምንድነው የዓለም የጤና ድርጅት እስካሁን ድረስ አንድም አፍሪካዊ አልመራውም። በዋናነት ምዕራባውያንና የኤዥያ ሰዎች ናቸው፣ እንዲሁም አሜሪካውያን ናቸው ግራና ቀኝ ስናይ። ይሄ አንደኛ የአፍሪካዊ የዓለም የጤና ድርጅትን ትክክለኛ ራዕይ ይዞ ትክክለኛ ተልእኮ ይዞ ለአፍሪካ ብቻ ሳይሆን ለዓለም ጤናም ሁሉም ተደራሽ የሚያደርግ የጤና ስርዓት ከመዘርጋት አንጻር ከፍተኛ የሆነ እንቅስቃሴ ተደርጓል። በዘመቻ ወቅትም የታየ ነገር ነው። ምንድነው ዶክተር ቴዎድሮስ በመሬት ላይ የነበረ ተሞክሮ በተለይ ኢትዮጵያ ውስጥ ያሳኳቸው ስኬቶች የኤምዲጂስ ወይም ደግሞ የሚሊኒየም የልማት ግቦች የምንላቸውንም ከማሳካት አንጻር ከፍተኛ የሆነ ሚና ነበራቸው። ስለዚህ ይሄ ቀላል የሚባል ነገር አይደለም። ምንድነው አሁን በዚህ የዓለም የጤና ድርጅት የነበረው ልዩነት በተወዳዳሪዎቹ መካከል የግለሰብ ወይም በሀገር መካከል የተደረገ ፉክክር አይደለም። ከምንም በላይ በአይዲዮሎጂ ወይም ደግሞ በመሰረተ እምነትም መካከል የተደረገ ልዩነት ነው። ትኩረታችን ምንድነው የሚለውን ነገር ያሳያል። ኢቦላ ላይ የዓለም የጤና ድርጅት ታይቷል። በኢቦላ ወረርሽኝ ወቅት የዓለም የጤና ድርጅት ከተተቸባቸው አበይት ምክንያቶች አንዱ በኢቦላ ቀውስ ወቅት የነበረው ምላሽ ዘገምተኛ ነው የሚለው ነው። ሌላው የአፍሪካን የላቲን አሜሪካና የኤዥያ በዓለም ኖርት ሳውዝ በሚለው ዳይኮቶሚ ውስጥ ሳውዝ የደቡባዊ የዓለማችን ክፍል ያለው የጤና ችግር በአንድም በሌላ መልኩ ተመሳሳይ ነው። ያን ነገር ማን ነው በትክክለኛው መንገድ ጫማውን አድርጎ የሚራመድለት? ማን ነው የሚፈልገውን ግብ የሚያሳካለት የሚለውን ስናይ የዶክተር ቴዎድሮስ ልዩ ልዩ ያነሷቸው ራዕዮቻቸው በሙሉ ይህን ነገር የሚያሳዩ ናቸው። አንደኛ በኢትዮጵያ ደረጃ ስናስበው የመጀመሪያው ኢትዮጵያዊ ናቸው። ኢትዮጵያ ውስጥ የነበራቸውን ተሞክሮ ለዓለም እያሳወቁ ነው። የኢትዮጵያ የጤና ጥበቃ ሚኒስቴር ውጤታማ እንዲሆኑ ያደረጉ መሪ ናቸው። ከዛን ጻር ስንመለከተው የዶክተር ቴዎድሮስ ሚና ከፍተኛ ነበር ማለት ነው። ስለዚህ አፍሪካም ለኢትዮጵያም ትልቅ ድል ነው ብዬ ነው የማምነው።
አቶ ዘሪሁን የዶክተር ቴዎድሮስን መመረጥ የሚቃወሙ እጩነታቸውንም ይቃወሙ የነበሩ ዘመቻ ላይ የቆዩ ሰዎች አሉ። ዶክተር ቴዎድሮስ አድሃኖም የጨቋኝ መንግስት ሚኒስትር ነበሩ፣ በጤና ጥበቃም በውጭ ጉዳይ ሚኒስትርነትም። በአንዳንድ ኢትዮጵያ ውስጥ ይከሰቱ የነበሩ ወረርሽኞች እንዳይታወቁ ይደብቁ ነበር፣ ለምሳሌ ኮሌራ እያሉ ይጠቅሳሉ። እና በዚህ ምክንያት የሚቃወሙ አሉ። ምንድን ነው የእርሱ ሀሳብ በዚህ በኩል?
ይህ አንድን ስርዓት መቃወም አንድ ነገር ነው። ስርዓትን ልትቃወም ትችላለህ። ይሄ ግን እዚህ ላይ ምንድነው ዶክተር ቴዎድሮስ ይዘው የተነሷቸው ነጥቦች ምንድን ናቸው የሚለውን ነገር ማየት ትልቅ ነገር ይመስለኛል። በተሞክሯቸው ብዙ ውጤት አምጥተዋል። ትኩረት መሆን የነበረበት ትልቁ ነገር እዛ ላይ ይመስለኛል። አንድ እሱ ነው። ሁለተኛ የኮሌራ ምን በተመለከተ የተባለው ነገር ይሄ ኔጌቲቭ ካምፔን አይተነዋል፣ ተካትለነዋል። በወቅቱ ምላሽ ተሰጥቶበታል። ይሄ ነገር እንደዛ የተባለ የተደበቀም ነገር የለም። በወቅቱ ተቀናቃኛቸው የነበሩት አካላትና ከእሳቸው ጋር ይሰሩ የነበሩ ሰዎች እየተሸነፉ እንደሆነ ሲገባቸው የዶክተር ቴዎድሮስ ራዕይ አሸናፊ ራዕይ እንደሆነ የእሳቸው የተነሱት ግብ ትክክለኛ የዓለም የጤና ድርጅት ግብ እንደሆነ ሲገባቸው ከዛ በመነሳት ነው እንግዲህ ኔጋቲቭ ካምፔን ነው። በእናንተም በአሜሪካ ምርጫ የታየ ነገር ነው።
ኢትዮጵያውያን ናቸው እኮ ግን ይሄንን ቅስቀሳ ሲያደርጉ የነበሩ በዚህ ወገን ቆሞ የነበሩት
የውጭ ሰዎችም አሉበት። በተለያየ የሶሻል ሚዲያም የታየ ፎቶግራፋቸው በጋር የታየ ነገር ነው ከእሳቸው ጋር የሰሩ የነበሩ ሰዎች። ከዛ አንጻር ብናየው የተሻለ ይመስለኛል። ምክንያቱም እነሱ ለዛ ነው መንግስትን መቃወም አንድ ነገር ነው፣ ስርዓትን ልትቃወም ትችላለህ። ይዘው የተነሱት ነገር ግን ምንድን ነው የሚለውን ነገር ማየት ተገቢ ይመስለኛል። ማንኛውም ሰው አንድን ስርዓት የመቃወም ህገ መንግስታዊ መብት አለ። ግን እሳቸውን በዛ መልኩ ሆም ብሎ የማጥላላት ነገር ከጥላቻ ፖለቲካ የመነጨ እንጂ ሌላ ነገር ነው ብያለሁ ማለት ነው በበኩሌ።
እሺ አቶ ዘሪሁን አበበ አመሰግናለሁ። እንግዲህ ወደ ደስታው ይመለሱ ጊዜውን ከዚህ በላይ ማያዝ አልፈልግም። እግዚአብሔር ይስጥልኝ።
አመሰግናለሁ።
በተቃውሞም ጎራ ከተሰለፉት መካከል እንደዚሁ አግኝተንን አነጋግረናል። ነገር ግን ትናንትና የዓለም የጤና ድርጅት ይህንን ሰባኛ ጉባኤውን ጄኔቫ ላይ በጀመረ ጊዜ ከለንደን ድረስ ወደ ጄኔቫ ሄደው ተቃውሟቸውን በሚኒስትሮቹ ስብሰባ ላይ ያሰሙ ኢትዮጵያዊ ነበሩ። ዘላለም ተሰማ ይባላሉ። እስቲ ድምጻቸው ምን ይመስል እንደነበረ እናሰማችሁ።
ኖ ትራንስፖርት ዊዎቾ ኖ ትራንስፖርት ዊዎቾ It's a promise of humanity. No Tedros for WHO. No Tedros for WHO. Africa, think again. Think again.
ዶክተር ቴድሮስ አድሃኖምን ለዓለም የጤና ድርጅት አትምረጡ፣ በሰብእና ላይ የሚፈጸም ጥፋት ነው፣ አፍሪካውያን እንደገና ስቡ እንደገና ስቡ እያሉ ነበረ ሲጮሁ የነበሩት አቶ ዘላለም ተሰማ። ድምጻቸውን ካሰሙ በኋላ ከአዳራሹ እንዲወጡ ተደርጓል። እስቲ ወደ ብራስልስ ደውዬ ነበር፣ ወደ ቤልጅግ አንድ ኢትዮጵያዊ አግኝቻለሁኝ። እዛም አቶ ያሬድ ኃይለ ማርያም ይባላሉ። የእሳቸውን ሐሳብ ደግሞ እንስማ። እንዲሁ ከዶክተር ቴድሮስ መመረጥ ተቃዋሚዎች አንዱ ናቸው።
ያሬድ ኃይለ ማርያም ይባላለሁ። የስብስብ ለሰብአዊ መብቶች በኢትዮጵያ ዋና ዳይሬክተር ነኝ። እኔ ያለሁት ቤልጅየም ብራስልስ ነው። ድርጅቱ የሚንቀሳቀሰው ከጄኔቫ ነው።
ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆነው ተመርጠዋል። ምንድን ነው በዛ ላይ ያለዎት ሐሳብ እርሶ?
ይሄ ሁለት አመት ሙሉ የፈጀ የቅስቀሳ እና የብዙ ስራዎች ውጤት ነው። ብዙ ነገር ነው የሚያመላክተኝ ለእኔ። አንደኛ የዓለም ፖለቲካ አቅጣጫውን ጭምር ያሳያል። ሁለተኛ የዓለም አቀፍ ማህበረሰቡ በተለይ በእነዚህ ተቋማቶች ውስጥ የሚደረጉ የፖለቲካ ውሳኔዎች ለሰብአዊ መብት መከበር፣ ለህግ ልዕልና፣ ለዴሞክራሲ የሚሰጧቸው ቦታዎች ምን ደረጃ ላይ እንደሆኑ ጭምር ያመላክታል። ስለዚህ በተለይ በሰብአዊ መብት ዙሪያ የሚሰሩ ድርጅቶች ከዓለም አቀፍ ማህበረሰቡ ጋር የሚኖራቸው የአድቮኬሲ ስራ ውስጥ ያለው ግብግብ ብዙ ፈተናዎች ወደፊት የሚጠብቁት መሆኑን ጭምር ነው የሚያመላክተኝ። ይህን የምልበት ምክንያት ዶክተር ቴድሮስ በግላቸውም ይሁን ያላቸው የቀድሞ የስራ ሪከርዳቸው እንደሚያሳየው እጅግ የከፋ የሰብአዊ መብት ረገጣ ከሚካሄድባት ሀገር ኢትዮጵያን ለ25 አመታት አስከፊ በሆነ ብዙ ግፎች በሚፈጽም ስርዓት ውስጥ አገልጋይ ሆነው እሳቸውም የሰብአዊ መብት ጉዳይ ችላ እያሉ የመጡ ሰው ናቸው እና ለእኚህ ሰው የተሰጠው ድምፅ እንግዲህ ይሄ በፈረንጆቹ ቋንቋ ኢምፒዩኒቲ የሚሉት የጥፋት ፈጻሚን ሰው የሚያበረታታ ወደ አፍሪካ ውስጥ ያሉ የአምባገነን ስርዓቶችን ጭምር የሚደግፍ ነው። አንዳንድ ሰዎች የእሳቸውን ላይ የሚነሳውን ተቃውሞ ግማሾቹ ከዘር ጋር ያያይዙታል፣ ግማሾቹ ሀገር ካለመውደድ ጋር ያያይዙታል። ይሄ በፍጹም ከዛ ጋር የሚያያዝ ነገር አይደለም። ከዚህ በፊት የመጀመሪያው ሰው አይደሉም። ከአፍሪካ እንደዚህ አይነት ዓለም አቀፍ ተቋማትን ሲመሩ ኮፊ አናንን ማስታወስ ይቻላል። የተባበሩት መንግስታት ዋና ጸሐፊ ሆነው አገልግለዋል። ግን እሳቸው እዛ ቦታ ላይ መጡ ማለት ለአፍሪካ ብዙ ነገር ሰርተዋል ማለት አይደለም። በሩዋንዳው ጄኖሳይድ በከፍተኛ ቸልተኝነታቸው ይወቀሱ፣ የሚወነጀሉ፣ የሚከሰሱ ሰው ናቸው። እሳቸውም በአደባባይ ይህንን አምነው ይቅርታ ሁሉ ጠይቀዋል እና የዶክተር ቴድሮስ ወደዚህ ቦታ መምጣት ለአፍሪካ የሚሆን ለኢትዮጵያ የተለየ ነገር ያመጣል የሚል እምነት የለኝም። ይሄንን ነው እንግዲህ
ዶክተር ቴድሮስ አድሃኖም የጤና ጥበቃ ሚኒስትር በነበሩባቸው ዓመታት የኢትዮጵያ የሚሌኒየሙ የልማት ግቦች እንዲሳኩ ብዙ አስተዋጽኦዎችን አበርክተዋል። ብዙ ስራ ሰርተዋል። እንደውም ከእሳቸው በቀደሙ ዓመታት ሁሉ ያልታዩ እንቅስቃሴዎችን አድርገዋል። የእናቶችና የሕፃናት ሞት እንዲቀንስ አድርገዋል። እንደ ኤድስ፣ ወባ፣ ቲቢን የመሳሰሉ ወረርሽኞች በጣም እንዲቀንሱ አድርገዋል። የሞቱ መጠን እንዲቀንስ አድርገዋል። ዓለም አቀፍ ድጋፎች እንዲገኙ አድርገዋል ለሀገሪቱና የሚሉና የመሳሰሉ የድጋፍ ድምፆችን የሚያሰሙ ወገኖች አሉ። በቅስቀሳቸው ወቅት በዚህ በኩል እናንተ በተቃውሞ ጎራ የተሰለፋችሁ ሰዎች እነዚህን ነጥቦች አይታችኋቸዋል?
አሁን አንዱ ባል ከዚህ በፊትም በነበረው ከውድድሩ በተፋፋመበት የመጨረሻዎቹ ቀኖች ላይ በሰጠነው መግለጫም ላይ እንዳነሳሁት ትልቁ ነገር እነዚህ የተባሉት ውጤቶች ሁሉ የሚሞካሹባቸው ነገሮች የተነሱት የኢትዮጵያ መንግስት ባቀረባቸው መረጃዎች ላይ መሰረት ያደረጉ ድጋፎች ናቸው። ኢትዮጵያ ውስጥ ነጻና ገለልተኛ የሆኑ ጋዜጦች፣ ገለልተኛ የሆኑ ትችት የሚያቀርቡ አካላት ሙሉ በሙሉ ታፍነው የሀገሪቷን አብዛኛዎቹ ክልሎች ውስጥ ተንቀሳቅሰው መስራት አይችሉም። ከመንግስት ቁጥጥር ነጻ የወጡ የዓለም አቀፍም ይሁን የሀገር ውስጥ በጎ አድራጎት ድርጅት ሰራተኞች እንደ ኦጋዴንን ጨምሮ በርካታ የሀገሪቷ ክልሎች ውስጥ ምን እየተካሄደ እንደሆነ ራሱ ማጥናት አይችሉም። ስለዚህ ይሄ ልክ መንግስት ልማት ላይም አስመዝግቤዋለሁ እንደሚለው አይነት ውጤት ህዝብ እየተራበ፣ ህዝብ በስቃይ ውስጥ እየማቀቀ፣ የቁጥር ሪፖርቶች በችግር ውስጥ በአደጋ ውስጥ ላለው ህዝብ ምንም የሚፈይዱለት ነገር የለም እና እነዚህ ነገሮች ሊያሞካሹዋቸው ይችላሉ፣ ግን መነሻቸውም ምንጮቹም ዘገባዎቹም የመንግስት የመረጃ ምንጮች ናቸው። ታማኝነታቸው ራሱ ጥያቄ ውስጥ ነው ያለው። ሌላው ነገር ግን በእርግጥም አሁን እነዚህ የተባሉትን ነገሮች ሁሉ እኚህ ሰው ፈጽመዋልም ቢባል እኔ እንደ አንድ ኢትዮጵያዊ ያስደስተኛል። ይሁንና ግን ሰብአዊ መብትን በናቀ መንገድ የዜጎች በአንድ ምላጭ እኮ 100 በላይ እስረኞች ዝዋይና ሸዋሮቢት እስር ቤት ውስጥ የተላጩበት ጉዳይ ሪፖርት ተደርጓል እሳቸው የጤና ሚኒስትር በነበሩበት ጊዜ ውስጥ እና አንድም ቀን እኚህ ሰው ኢትዮጵያ ውስጥ በሚፈጸሙት የሰብአዊ መብት ጥሰቶች ጉዳይ ሀዘናቸውንም ይሁን ቅሬታቸውን ገልጸው ይሄ በዚህ ይሻሻል ብለው ለተገፉ ሰዎች ወገንተኝነታቸውን ሲያሳዩ አይቼም ሰምቼም አላውቅም። ስለዚህ እንደ አንድ የሰብአዊ መብት ተሟጋጅ የእሳቸውን ጉዳይ የምፈትነው በዛ ነው። ለዓለም ጤና ጥበቃነቱ እንግዲህ አብረዋቸው የቀረቡትም ተወዳዳሪዎች እኮ ያላቸው ብቃት እንዲህ ቀላል አይደለም። ከፍተኛ የሙያም የልምድም ብቃት ያላቸው ሰዎች ናቸው እና ጥያቄው የኢንቴግሪቲ ያ ሰው በእውነትም ለሰው ልጅ ክብር፣ ለሰብአዊ መብቶች የሚጨነቅ ሰው ነው ወይ?
የተክለ ሰብእና የማንነት ነው
ይሄንን ያሳዩ? አዎ፣ ዶክተር የእሳቸው መንገድ የመጡበት ሁኔታ ደግሞ ይሄን የሚያሳይ አይደለም። ሙሉ በሙሉ ድብቅ የሆነ መረጃዎችን የሚያፍን የበውሸት ሪፖርቶች ራሱን አሳብጦ ለዓለም አቀፍ ማህበረሰብ ያቀረበ ስርዓት አካል ውጤት ናቸው። ስለዚህ የዓለም አቀፍ ማህበረሰቡ ተሳሏል ብዬ ሳይሆን የፖለቲካ ውሳኔ ስለሆነ ብዙም አይገርመኝም። የዓለም አቀፉን ፖለቲካ መጣመም ጭምር ነው የእሳቸው አይነት ሰው ወደዚህ ተቋም መምጣት ለእኔ የሚያመላክተኝ።
አቶ ያሬድ ኃይለማርያም በጣም አመሰግናለሁኝ ለጊዜው።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
ዶክተር ቴድሮስ አድሃኖምን ራሳቸውን ለማግኘት ጥረት ስናደርግ አምሽተናል። ለጊዜው አልተሳካም። ምናልባት ስብሰባ ላይ ናቸው ያሉት፣ ንግግርም አድርገዋል። በዚህ ምሽት በጥረታችን እንቀጥላለን። ባገኘናቸው ጊዜ የሚሉትን ይዘንላችሁ እንመለሳለን። አስተያየቶቻችሁን ስጡ፣ እናንተም ተሳተፉ። የተከበራችሁ አድማጮች፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ማምሻውን የደስታ መግለጫ አሰምተዋል። እንግዲህ ወደ 3:38 ሆኗል አሁን አዲስ አበባ ላይ። የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዳነች፣
ኢትዮጵያዊ ባለስልጣን ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ዋና ስራ አስኪያጅ ሆነው ተመርጠዋል። ዶክተር ቴድሮስ ዛሬ በተካሄደው ምርጫ ያሸነፉት በሁለት ዙር ምርጫ ሲሆን የብሪታንያውን ተወዳዳሪ ዶክተር ዴቪድ ነባሮን እና የፓኪስታን የልብ ህመም ሐኪም ዶክተር ሳኒያ ኒሽታርን አሸንፈዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዶክተር ቴድሮስ አድሓኖም መመረጥ ደስታቸውን ገልጸዋል። ማይክል አርተር ሬይነር በኢትዮጵያ ፌዴራል ዴሞክራሲያዊ ሪፑብሊክ የዩናይትድ ስቴትስ አምባሳደር እንዲሆኑ መታሰቡ ታውቋል። ሚስተር ሬይነር እንደ አውሮፓ አቆጣጠር ከ1988 ዓ.ም አንስቶ በአሜሪካ ዲፕሎማትነት ማገልገላቸው ተገልጿል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ትላንት ብሪታንያ ውስጥ ማንቸስተር ላይ ለደረሰው ፍንዳታ ኃላፊነት ወስደዋል። አሜሪካዊቷ እውቅ ድምፃዊት አሪያና ግራንዴ የሙዚቃ ትርኢት ባሳየችበት ቦታ ላይ በተፈጸመው ፍንዳታ ቢያንስ 22 ሰዎች ሲገደሉ ብዙ ቆስለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስራኤልና ፍልስጤማውያን መሪዎች የሰላም ስምምነት ላይ ለመድረስ ዝግጁ ናቸው ሲሉ ዛሬ ተናግረዋል። ትራምፕ ይህን ያሉት ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር ሆነው በእስራኤል ቤተ መዘክር ላይ ባደረጉት ንግግር ነው። ቪኦኤ
አመሰግናለሁ አዳነች ለሰዓቱ ዋና ዋና ያለም ዜና። ከአሜሪካ ድምጽ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የማክሰኞ ግንቦት 15 2009 ዓ.ም ስርጭት ነው እየተከታተላችሁ ያላችሁት። ከምሽቱ 3 ሰዓት ከ40 ደቂቃ ነው አዲስ አበባ ላይ። ዳይሬክተሩ ንጉሱ ታምሬ እንደዚሁም ቴክኒሻኑ ኦድሬስ ሬጅስ የምናስተናግዳችሁ አዳነች ሳይና ሰለሞን አባተንን። ተከታዩ ዝግጅታችን ወደ አዲስ አበባ ረጵ ይወስደናል። ቆሸ እየተባለ በሚጠራው በተለምዶ ማለት ነው ስፍራ ላይ የደረሰውን ጉዳትና የእርዳታ ጉዳይ የሚመለከት ዘገባ ነው።
በአዲስ አበባ ቆሸ እየተባለ በሚጠራው አካባቢ በደረሰ የመደርመስ አደጋ ቤተሰቦቻቸውን ያጡ ሰዎች እስካሁን የተደረገልን ነገር የለም፣ በየቦታው ተጠግተን ነው ያለነው ማለታቸው ተገለጸ። የአሜሪካ ድምፅ ያነጋገራቸው ተጎጂዎች ሁኔታውን ህዝብ ይወቅልን፣ ቤተሰቦቻችን ከማጣታችን በላይ በተረፈው ደግሞ ተበታትነናል ብለዋል። የአዲስ አበባ ከተማ አስተዳደር ከፌዴራልና ክልል መንግስታት ከተለያዩ ግብረሰናይ ተቋማትና ከባለቤቶች ወደ 75 ሚሊዮን ብር የሚጠጋ ከባለሀብቶች ወደ 75 ሚሊዮን ብር የሚጠጋ ብር ማሰባሰብ እንደተቻለና እነሱም ኮማንድ ፖስት አቋቁሞ በተገቢው መንገድ እንደሚያከፋፍል ይፋ ተደርጎ ነበር። በዚህ ጉዳይ ላይ ምላሽ እንዲሰጡን የአዲስ አበባ ከተማ አስተዳደር የኮሙኒኬሽንስ ቢሮ ኃላፊ ወይዘሮ ዳግማዊት ሞገስን ለማነጋገር በተደጋጋሚ የተደረገው ሙከራ አልተሳካም። ጽዮን ግርማ ዝርዝር አላት።
ቆሼ ተብሎ በሚጠራው አካባቢ መጋቢት 2 2008 ዓ.ም በደረሰው ምክንያቱ ያልታወቀ የቆሻሻ መደርመስ አደጋ ከ115 ሰዎች በላይ ሕይወታቸው መጥፋቱን በይፋ መነገሩ ይታወሳል። በዚህ አደጋ ቤተሰቦቻቸውን ያጡና የተረፉት የቤት ባለቤቶች፣ ተከራዮች፣ በመጠለያ ስፍራ የነበሩና በቀጣይ ለአደጋ ሊጋለጡ ይችላሉ በሚል ስጋት ከመኖሪያ ቤታቸው የተፈናቀሉ አብዛኞቹ ከአደጋው የተረፉትን ለማቋቋም ከተዋጣው ገንዘብ እስካሁን ያገኘነው ነገር የለም ይላሉ። ለዚህ ዘገባ በርካታ ሰዎችን ያነጋገረን ሲሆን በዋናነት ትኩረት ያደረግነው ግን ከዚህ ቀደም በአደጋው በቀጥታ ተጎጂ ሆነው ቤተሰቦች ቸውን በማጣታቸው ምክንያት ለአሜሪካ ድምጽ ቃለ ምልልስ ወደ ሰጡ ሰዎች ነው። ጥያቄው ያነጣጠረው ደግሞ አሁን በምን ሁኔታ ላይ ትገኛላችሁ ወደሚል ነው። አቶ ባየ ማሬ ባለቤታቸውና የአራት አመት ልጃቸውን በሞት ተነጥቀዋል። እዩኤል ባየ የተባለ የሰባት አመት ልጅ ከአደጋው ተርፏል። እዩኤል ከአደጋው ከተረፈ በኋላ ሆስፒታል ተኝቶ በነበረበት ወቅት አነጋግረነው ነበር። አሁን ደግሞ አባቱ አቶ ባየን በምን ሁኔታ ላይ ትገኛላችሁ ስንል ጠይቀናቸው።
አሁን የምገኘው ጋር አሁን ባለውበት የምገኘው ስራ መስራት አልቻልኩም። ልጅን የሚይዝልኝ የለም። የሰባት አመት ልጅ ነው። እሱን ከትምህርት ቤት አምጥቶ ምግብ ማብላት አለ። ብቻውንም መዋል ስለማይችል ያው ግዴታ እኔ ቤት ነው ብሎ ቤት ነው እያለሁ ያለሁት። የሚበላም ያስፈልጋል፣ የሚጠጣም ያስፈልጋል። ልጅ ነው ያልኩት። ልጅ ይዞ ስራ ፈቶ ቁጭ ማለት በጣም ከባድ ነው።
አደጋው ከደረሰ በኋላ በርካታ ገንዘብ መሰብሰቡን እና እርዳታም መደረጉን ሰምተናል ከሀገር ውስጥ መገናኛ ብዙሃን። በዚህ በኩል ለእናንተ የተደረገላችሁ እርዳታ ምንድን ነው?
ምንም አይነት ነገር የቀብር ማስፈጸሚያ 10,000 ብር ብቻ ነው የተሰጠ። ከዚያን ውጭ ምንም ነገር ያየነው ነገር የለም። ምንም በቃ ሙሉ ቤተሰባችን አተን፣ ንብረታችን፣ ቤታችን፣ ሁሉ ነገር አተን እየተንገላካን ያለ ነው። ነገ ሊርበን ይችላል። ዛሬ አንዳንድ ሰዎች 500 የሰጡን አሉ። እሷን እስከምንጨርስ ድረስ እየበላን እየጠጣን ነው። ከዚያም በኋላ ግን ምንም ነገር የለም። በቃ ያለነው ሁኔታችን አደጋ ላይ ነው ያለነው።
እርስዎ ተከራይ ኖት? ቤት ነበሮት?
ተከራይ ነኝ፣ ተከራይ ነኝ።
ስለዚህ ለተከራይ ይሰጣል የተባለው ነገር ለእርስዎ ምንድን ነበር ቃል የተገባሉት?
ለእኛ ቃል የተገባልን ለተከራይ ቃል የተገባልን የነፍስ ዋጋ 40,000 ብር፣ የእቃ 100,000 ብር፣ የሶስት ወር ፍጆታ ተብሎ 13,000 ብለው ቃል ገብተውልን ነበር። ከዚህ ሁሉ አንድም ነገር አላየንም። አንድም ነገር እስካሁን ድረስ ምንም ነገር እንኳን እሱን እንኳን ሰጥተው ነው እቃችን ገዝተን እንኳን አልጋ ላይ እንኳን ልጆቻችን የምናስተኛበት ፍራሽ ገዝተን እንኳን ከአልጋ ላይ ፍራሽ ላይ የምናስተኛበት እንኳን ብር ምንም ነገር የለንም። ምንም ነገር ምንም። በጣም አስቸጋሪ ነው። መቶ ማንም ሰው መቶ ቢያይ ያለንበትን ሁኔታ በጣም ከባድ ሁኔታ ላይ ነው ያለው እና በጣም አስቸጋሪ ላይ ሁኔታ ላይ ነው ያለው። ከተረፈው ልጅ የሰባት አመት ልጅ ጋር መኖር ሁሉ አስጠልቶኛል። የልጅ ነገር ግራ ገብቶኝ ነው እንጂ መኖር ሁሉ ምንም ትርጉም የለውም ለኔ። ያው ምንም ነገር
ቃል የተገባው ነገር የጊዜ ገደብ የተሰጣችሁ ሳለ ለምሳሌ በዚህን ያህል ጊዜ ውስጥ ይደረግላችኋል ተብላችሁ የጊዜ ገደብ የተቀመጠ ነገር አለ?
አሁኑኑ ይሰጣችኋል ነው ያሉን። በቃ አሁኑኑ በቃ ልክ ቃል እንደገቡልን ዛሬውኑ ይሰጣል አሉን። ከዛ መጨረሻ ላይ ስናይ ለአንድ ሰው ስም ተጠራ፣ ለሱም አልተሰጠውም፣ ዝም ብሎ ፖስታ ብቻ ነው አሽገው የሰጡት። ከዛም በኋላ ነገ ይሰጣል አሉን። ሌሎች ቀበሌ ሰራተኞች ስናናግራቸው ነገ አሉን። ከዛም በኋላ በቃ ነገ ይሰጣል። ሁለት ወር ሞላው፣ ምንም ነገር የለም።
እርሶ በአስቸጋሪ ሁኔታ ውስጥ ነኝ እንደው ከልጄ ጋር ሲሉ ተከራይተው ነው የሚኖሩት? የኪራዩን ውስጥ ገንዘብ ከየት አመጡ?
የክራይ እንግዲህ የክራይ መከፍለው አሁን ለጊዜው የአንድ ወር ነው የከፈልኩት። አንድ ወር አሁን የሆነ አንድ በስት መሰራበት ሰው የነበረ ወደ ቦሌ ሱሻን ግዛ ይባላል እሱ ነው የሰጠኝ። እሱ ሰጥቶኝ ነው ካከፈል ብሎ ሰጥቶኝ ነው እሱ ነው የከፈለልኝ ማለት እችላለሁ። እንደገና ወንድሞችም ጓደኞችም አሉ። እነሱም መቶ መቶ ብር መቶ ሲያዩ ሁኔታዬን ሲያዩ መቶ ብር የሚሰጡኛል፣ 200 የሚሰጡኛል። ይሳን እየጠረቃቀመ ነው ለምንበላውም ለምንከፍለውም እያደረኩ ያለሁት።
ሄዳችሁ ያመለከታችሁበት ቦታ አለ? ከዛ በኋላ እንደዚህ ነው ሁኔታችን ብላችሁ ለምሳሌ ቀበሌ ወይም ይሄንን የሚመለከተው የተቋቋመ አካል ጋር ሄዳችሁ አመልክታችሁ የጠየቃችሁት ነገር አለ?
በየጊዜው እንጠይቃለን። በየጊዜው ሳንጠይቅ ያለንበት ጊዜ የለም። ግን ያልተሟላ ነገር አለ ነው የሚሉ፣ ያልተስተካከለ ነገር አለ ነው የሚሉ። እኛ ካስተካከልን የሚያስፈልገን ነገር ካሟላን ካስተካከልን ብዙ ቆይተናል። ግን ያላስተካከሉ ሰዎች አሉ ይሉናል፣ ይሄ ይጎደላል ይሉናል። ምንም ነገር አይገርም። ምክንያት ፈልጋይ ነው ብቻ ነው የሚመስለው።
ስዩም በየነ የተባለ የ17 አመት ወጣትና የ10ኛ ክፍል ተማሪ ከዚህ ቀደም አነጋግረን ነበር። መኖሪያ ቤቱ የቤተሰቦቻቸው እንደነበር የነሱም ቤተሰብ ጨምሮ ከነ ተከራዮች ከአንድ ግቢ ውስጥ በአጠቃላይ ወደ 17 ሰው መሞቱን ገልጾልን ነበር። እርሱ እናቱና ወንድሙ መትረፋቸውንም ነግሮን ነበር። አሁን ወደዚህ ቤተሰብ ደውለን ቴዲ የተባለ ወንድሙን አገኘነው። በምን ሁኔታ ላይ ናችሁ ስል ጠየቅኩት።
ያው አንዴ የተባለው 1 ሚሊዮን ብርና መሬት ይሰጣል የተባለው መሬቱን አሳዩን። አልተሸነሸነም ነገር እስካሁን ብሩ ምንም የተሰጠ ነገር የለም። የለክራይ ተብሎ ነበር እስካሁን እየከፈልን ያለ ነው። ከራሳችን የራሳችን ጉዳይ ደግሞ በቃ አንዳንድ ስራ ስለምንሰራ ሰውም እዚህ የሚመጡ ሰዎች አሉ አንዳንዶች፣ እነሱ እየረዱ ነው የለክራይ እየከፈልን ያለው። እስካሁን መንግስት ምንም ያደረገው ነገር የለም።
በምን ያህል ጊዜ ውስጥ ይደረግላችኋል ነበር ቃል የተገባላችሁ?
የስድስት ወር ክራይ የተሰጠ በስድስት ወር ውስጥ የቤቱ ጉዳይ ተሰርቶ ያልቃል ነበር የተባለው። ምንም ነገር እስካሁን የተጀመረ ነገር የለም፣ የተሰጠ ነገር የለም።
እና ሄዳችሁ አላነጋገራችሁም? ይኸው ከራሳችን ነው የቤት ኪራይ እየከፈልን ያለ ነው እንደዚህ አይነት ችግር ላይ ነን ብላችሁ አልጠየቃችሁም?
የብሶች ጥያቄ ነው። በቃ እኛ ተጎጂዎች ብቻ ሳይሆን ህብረተሰብ እየጠየቀ እነሱስ እንዴት ናቸው፣ ምን እየተደረገላቸው ነው ብለው ብሶ ነው የሚያቀርበው። ግን ነገ ዛሬ ነገ ነገ የተባለ ምንም ነገር የተደረገልን አይደለም። በቃ ነገ ነው የሚባለው፣ በቃ ነገ ብቻ ነው። ምንም ያደረገ ምንም የለም።
እናንተ በምን ሁኔታ እየኖራችሁ ነው ታዲያ? አሁን
ከጓደኞች ጋር ገብተሽ ትበያለሽ፣ ልብስም እነሱ ነው በቃ ከእነሱ ቲሸርት የምለብሰው ምን ይባላል። በቃ የሚያስጠላ ህይወት ነው ያለው። በቃ ምን ልበልሽ፣ ለማውራት የሚከብደው። እናቴ ደግሞ ከጓደኛዬ እናት ጋር ጠግታ ነው የምኖረው። እሱም እንደዛው ከጓደኛ ተጠግተን ነው ተበታትነን ያለ ነው። በዚህ አደጋ ማለት ነው። በአደጋ ጉዳይ ደግሞ የአጠላቸው ቤተሰቦች ይበልጥ ደግሞ እዚህ ጋር ተበታትነን ያለ ነው እና የሚያስጠላ ጉዳይ የሚያስጠላው እንትኑ ሙድ ውስጥ ነው ያለን። እናት
ሌላው አምስት ቤተሰብ ያጣው ቢኒያም አሁን በምን ሁኔታ ላይ ትገኛላችሁ በሚል ላነሳውለት ጥያቄ ማውራቱ ምንም ጥቅም የለውም፣ ተናግረን አውርተን መፍትሄ የማይመጣ ከሆነ ምን ዋጋ አለው ነበር ያለው። በመጨረሻ ግን የኢትዮጵያ ሕዝብ እንዲያውቅልኝ የምፈልገው አንድ ነገር አለኝ አለ።
የሚወራው ወሬ ብቻ ነው እኛ በሬዲዮ የምንሰማው እንጂ እጃችን ጋር የገባ ነገር የለም። ያው ማለት የቅርብ ሰዎች ምናምን እዛ የሚያውቁ ሰዎች ምናምን እያዋጡ ነው ክራይ የሚከፍሉት። ያው በቃ የኢትዮጵያ ሕዝብ እንዲያውቅ ነው ያለውን ችግር ምንም ሳንቲም የተጎዳው ህዝብ ጋር እንዳልደረሰ እንዲያውቅ ነው። ሌላ ምንም አልሳንቲም ከእርዳታ ከልብስና ከጫማዎች አጥም እንኳን ሰብአዊ የታሸገው እንጂ ለተጎጂ የደረሰው ነገር የለም።
የአዲስ አበባ ከተማ አስተዳደር በወቅቱ ለቆሼ ተጎጂዎች ወደ 75 ሚሊዮን ብር መሰብሰቡንና ይህንንም ኮማንድ ፖስት ተቋቁሞ በሚገባ ለተረጂዎች እንደሚያከፋፍል መግለጹና ለተጎጂዎች ቤትና ገንዘብ መሰጠቱን በሀገር ውስጥ መገናኛ ብዙሃን መዘገቡ ይታወሳል። ይህንን ሁኔታ ለማጣራት የአዲስ አበባ ከተማ አስተዳደር የኮሙኒኬሽን ቢሮ ኃላፊ ወይዘሮ ዳግማይት ሞገስ ጋር በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማይመልሱ ልናገኛቸው አልቻልንም። ነገር ግን ከዚህ በኋላ የአዲስ አበባ ከተማ አስተዳደር የኮሙኒኬሽን ቢሮ ኃላፊም እንደዚሁም የፌዴራል መንግስት ተወካዮችን በተደጋጋሚ በጉዳዩ ላይ ምላሽ እንዲሰጡ ለማድረግ ጥረታችንን እንቀጥላለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከኢትዮጵያ የውጭ ጉዳይ ሚኒስቴር በወጣ መግለጫ ላይ የተዘጋጀ ዘገባ አሁን ደርሶናል።
ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት ምርጫ በተመለከተ ከውጭ ጉዳይ መስሪያ ቤቱ ማምሻውን የተሰጠ መግለጫ ይዘናል። አቶ መለስ ዓለም መስራ ቤቱ ቃል አቀባይን ሄኖክ ሰማግዜር አነጋግሯል። ቀጥሎ ይቀርባል።
ዶክተር ቴድሮስ አድሃኖም የጤና ጥበቃ ሚኒስቴር በነበሩበት ጊዜ በሚኒስትር መስሪያ ቤቱ በአጠቃላይ በኢትዮጵያ የጤና ስኬት ላይ የጎላ ሚና ስለነበራቸው ተመሳሳይ አይነት የለውጥ መንፈስ በዓለም ጤና ድርጅት ውስጥ አዲስ የሥራ መንፈስ አዲስ የመነቃቃት መንፈስ ይዘው ነው ወደዚህ ኃላፊነት የመጡት ብሎ ማለት ይቻላል። በአጠቃላይ ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ጊዜ ዶክተር ቴድሮስ የውጭ ጉዳይ ሚኒስትር በነበሩበት ጊዜ ላሳዩት ክህሎትና የአመራር ብቃት የተሰጠው ቅናን ነው። በተመሳሳይና ትልቁ ነገር ግን ኢትዮጵያ በዓለም አቀፍ መድረኮች በባለብዙ ወገን መድረኮች ለነበራት አስተዋጽኦ ላላት አሁንም አስተዋጽኦ የተሰጠው ቅናን ነው። በዚህ ምርጫ ኤዥያዎች ከብዙ የዚህ ሀገሮች የኤሽያ ካንዲዴት እጩ እያለ ለዶክተር ቴድሮስ ድምፅ ሰጥቷል። በተመሳሳይ የእንግሊዙ ዴቪድ ናባሮ እያሉ ለኢትዮጵያ ድምፅ ሰጥቷል እና ይሄ ለኢትዮጵያም የአፍሪካም ድል ነው። ዶክተር ቴድሮስ አሸንፈዋል፣ አፍሪካ አሸንፋለች፣ ኢትዮጵያ አሸንፋለች ብሎ በአጭሩ መግለጽ ይቻላል።
እንግዲህ በጣም ከባድ ፉክክር ነበር የነበረው አስቀድመው የገለጿቸው እጩ ተወዳዳሪዎችም ሆኑ እንደዚህም ደግሞ በኢትዮጵያውያንም ዘንድ በርካታ መነጋገሮችን የፈጠረ ነው። ብዙ ተቃውሞዎች እንዲያውም መድረክ ላይ እስከመውጣት የደረሱ ተቃውሞዎች ነበሩ። በአደባባይ የነበሩ ተቃውሞዎች ነበሩ። እነዚህ ደግሞ በአጠቃላይ ኢትዮጵያ አስቀድመው የገለጿቸው በጤናው ዘርፍና በሌሎች ዘርፎች ያሳካቻቸው ሁኔታዎች አሉ። ግን የሰብአዊ መብትን በመጠበቅ ዙሪያ ኢትዮጵያ የውጭ ጉዳይ ፖሊሲውንም የሚመለከት ጉዳይ ስለሆነ ነው። የሰብአዊ መብት ተሟጋች ድርጅቶች እና ሂውማን ራይትስ ዎች እና አምነስቲ የፖለቲካ ምህዳሩን መጥበብ፣ የዴሞክራሲ አለመስፋፋትን ይጠቅሳሉ። ተቃዋሚዎችም እነዚህን ያነሳሉ። ምናልባት ይሄን አጋጣሚ በመጠቀም የኢትዮጵያ መንግስት፣ የኢትዮጵያ ባለስልጣናት ሁኔታውን ለማሻሻል የምትወስዱት እርምጃ ይኖራል ወይ?
ጥሩ ነው ያነሳኋት ሄኖክ። ይሄ ምርጫ ከቅድም የጠቀስካቸው የሰብአዊ መብት ተከላካይ ነኝ አቀንቃኝ ነኝ ከሚሉ ኃይሎች ዘመቻ ጋር የሚያዝ እነሱ ሌላ ፖለቲካዊ ግብ ነበራቸው። ዶክተር ቴድሮስ በአንድ ወቅት እንዳሉት አፍሪካዊ ዓለም አቀፍ ድርጅት መምራት አይችልም ከሚል የተሳሳተና ፈሩን የሳተ አመለካከት የሚመነጭ ነው። ከዛ በተረፈ ዶክተር ቴድሮስ ዛሬ ያገኙት ውጤት፣ ኢትዮጵያ ያገኘችው ውጤት፣ አፍሪካውያን ያገኙት ውጤት የሁሉም ድል አድርጎ መውሰድና በአዎንታዊ ጉዳይ ላይ ማተኮር ጠቃሚ ነው። ሰዎች የራሳቸው አመለካከት ሊኖራቸው ይችላል። እሱን ማክበር መቀበል ያስፈልጋል።
ለነገሩ ግራና ቀኝ የረገጡ የፖለቲካ አመለካከቶች ለሁለት መከፋፈል ቢኖርም ግን የተነሱ ነጥቦች የጋዜጠኞች መብትን በተመለከተ፣ የመናገር ነጻነት፣ የመሰብሰብ ነጻነት፣ እነዚህም በተመለከተ እንደው ለወደፊቱ ለሀገሪቱ ለመሪዎችም ለሚኒስትሮችም ቢሆን ምናልባት ይሄ አጋጣሚ ይፈጥር ከሆነ በሚል ነው የምጠይቀው።
ኢትዮጵያ የሰብአዊ መብት የምታከብረው የሀሳብን በነጻ የመግለጽ መብት የምታከብረው ለዚህ ወይም ለዛ አካል ብላ አይደለም። ማንንም አካል ለማስደሰት ተብሎ የሚደረግ ነገር አለ። እነዚህ ጉዳዮች የኢትዮጵያ መንግስት የሚሰራባቸው ጉዳዮች ናቸው። እዚህም እዛ የሚታዩ ክፍተቶች ይኖራሉ። እሱን አሁንም የመፍታት ጉዳይ የኢትዮጵያና የኢትዮጵያውያን ጉዳይ ነው።
በጣም ነው የማመሰግነው አቶ መለስ ዓለም። እንግዲህ ኢትዮጵያዊው ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅትን ሊመሩ ተመርጠዋል። በጣም አመሰግናለሁ ለሰጡን ማብራሪያ። እንግዲህ እንኳን ደስ ያለዎት።
እኔም አደን ካንተም ቪዲዮዎችም እንኳን ደስ አላችሁ።
ክቡራትና ክቡራን አድማጮች አሁን ከእናንተ አስተያየቶች ጥቂቱን እናሰማችሁ።
ጤና ይስጥልኝ ቪዲዮዎች፣ ቅዳሜ ያስተላለፋችሁትን ፕሮግራም ተከታትዬ በሱ ላይ አስተያየት ለመስጠት ወዳለሁ። ይኸውም በዶክተር ቴድሮስ አድሃኖም ላይ ኢትዮጵያ ተደውሎላቸው አስተያየት የሰጡት ባልንጀራቸው ከተጠየቁት ጥያቄዎች መካከል ኢትዮጵያ ውስጥ በሚደረግ የሰብአዊ መብት ረገጣ ላይ የድርጅት አባል የኢህአዴግ አባል ሆነው አንዱ ተባባሪ ናቸው እና ይህን ደግሞ ሌሎች የውጭ ድርጅቶችም የውጭ ሰብአዊ መብት ድርጅቶች ደጋፊዎች የሚያነሱት ጥያቄ ነው ብሎ ጋዜጠኛው በሚጠይቃቸው ጊዜ መሰረተ ቢስ ወቀሳ ነው ብለው ነው ዝም ብሎ ያለፉት። ሰው የሚያሰቃዩ እንደዚህ አይነት ሰው ናቸው እና ኢትዮጵያዊም ቢሆኑ ሰውዬ ማፈሪያ ኢትዮጵያዊ ናቸው። ለእኛ ኢትዮጵያውያንን ክብራችንን ጠብቀው ለውጭ የሚያሳውቁ ሳይሆን እንደዚህ አይነት ነፍሰ ገዳዮች እኛን ሊወክሉን አይችሉም። እነዚህ ሰዎች 1000 ኢትዮጵያውያን ነው ባለፈው አመት ውስጥ የተገደሉት።
ሄሎ ቪኦኤ፣ ሰላም ናችሁ ወይ? እንደምን ናችሁ? ከአሪዞናም ደውሎ ሰም ባላለሁ። አስተያየት ሰጪዎቹ እኔ ዶክተር ቴድሮስን ያወቋቸው አልመሰለኝም። ለሚጠየቋቸውም ጥያቄዎች ትክክለኛ መልስ እየሰጡ አልነበረም ከጋዜጠኛውና። እኔ ይሄንን ነገር ማየው አንደኛ ዶክተር ቴድሮስ ለምንድን ነው እንደ ኢትዮጵያዊ ማያያቸውና? እኔ መሰረታዊ ነገር እሱ ነው። እሳቸው ወደ ዓለም አቀፍ ውድድር ሲመጡ እኛ እንደውም ድምጽ ለእሳቸው እንዴት መስጠት እንዳለብን እንዴት እንደምናገዛቸው መነጋገር ሲከፈል ለምንድን ነው የምንቃወመው? እሳቸው የመሰላቸው የፖለቲካ ድርጅት አባል ሊሆን ይችላሉ፣ ግን ስህተቱም ሰርተው ሊሆን ይችላል፣ ብዙም ጥሩ ነገርም ደግሞ ሰርተው ሊሆን ይችላል። እና ለማንኛውም ወደ ዓለም አቀፍ መድረክ ሲመጡ እኛ ማገዝ ነው ያለብን የሚመስለኝ። እና ምንድን ነው እንደ ኢትዮጵያዊ ማናቸው ወይስ ምንድን ነው? እሳቸው ከየት ይምጡ ከየት፣ ለምንድን ነው ወደ ታች የምንወርደው?
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ሙስሊሙ ዓለም ሽብርተኝነትን በማያወላውል መንገድ ድል እንዲመታ፣ ሽብርን የሚያራምደውን ርዕዮተ ዓለምም መንጥሮ እንዲያስወግድ ፕሬዚደንት ዶናልድ ትራምፕ እንደ ፕሬዚደንት የመጀመሪያ የውጭ ሀገር ጉብኝታቸውን ባደረጉባት በሳውዲ አረቢያ ጥሪ አቅርበዋል።
ከሁሉም ግቦች የላቀውን ግብ ለማሳካት አብረን መስራት አለብን። ያም ግብ ታሪክ የጣለብንን ጽንፈኝነትን ድል የማድረግ ያስከተላቸውን የሽብር ኃይሎችም የማጥፋት ታላቅ ፈተናን መወጣት ነው።
ጸረ ሽብርተኛው ትግል የተለያዩ ሃይማኖቶች፣ የሃይማኖት ዘርፎች ወይም የተለያዩ ስልጣኔዎች መካከል የሚካሄድ ጦርነት አይደለም ያሉት ፕሬዚደንት ትራምፕ፣ ይልቁንም ይህ በሃይማኖት ስም ሰብአዊ ሕይወትን ለማጥፋት በሚፈልጉ አረመኔያዊ ወንጀለኞችና በመልካም አሳቢዎች መካከል የሚደረግ ጦርነት ነው ብለዋል። ይሄ በመልካሞችና በእኩያን መካከል የሚካሄድ ጦርነት ነው ሲሉ አክለዋል። በዚህ ጦርነት ድል መቀዳጀት የሚቻለው ታዲያ አለ ርዕሰ አንቀጹ ጽሑፉን ሲቀጥል፣ ሁሉም የየራሱን ድርሻ ከተወጣ ብቻ ነው። በቀዳሚነት አሉ ፕሬዚደንቱ፣ ሀገሮቻችሁ እነዚህን የእኩይ ተግባር ወታደሮች መንቀሳቀሻ ቦታ ማሳጣት አለባቸው። እያንዳንዱ የዚህ ክልል ሀገር ሽብርተኞች በግዛቱ መሸሸጊያ እንዳያገኙ የማድረግ ሙሉ ኃላፊነት አለበት ሲሉም ፕሬዚደንቱ አክለዋል።
Drive them out of your places of worship. Drive them out of your communities. Drive them out of your holy land. And drive them out of this earth.
ንቀሏቸው። ከየቤተ እምነቶቻችሁ ንቀሏቸው። ከየማህበረሰቦቻችሁ ንቀሏቸው። ከቅዱስ ሀገራችሁ ንቀሏቸው። ከዚህች ምድርም አጥፏቸው።
በዚህ ላይ የእስልምና ሃይማኖት መሪዎችም የንጹሃን ሙስሊሞችን መገደል፣ የሴቶችን መጨቆን፣ የአይሁዶችን መሳደድ፣ የክርስቲያኖችን መጨፍጨፍ በአንድነት መቃወም አለባቸው ብለዋል ፕሬዚደንቱ። የሃይማኖት መሪዎች አሉ ፕሬዚደንት ትራምፕ በንግግራቸው፣ የሃይማኖት መሪዎች ይህን በማያወላውል መንገድ ግልጽ አድርገው መናገር አለባቸው። አረመኔያዊነት ገናናነትን አያጎናጽፍም። እኩይነትን ሃይማኖት አድርጎ መያዝ አያስከብርም። የሽብርን መንገድ ከተከተላችሁ ሕይወታችሁ ባዶ ይሆናል፣ እድሜያችሁ ያጥራል፣ ነፍሳችሁም ትኮነናለች ብለው ማስተማር አለባቸው ብለዋል ፕሬዝደንቱ። ለአያሌ ምዕተ ዓመታት ክርስቲያኖች፣ ሙስሊሞችና አይሁዶች በመካከለኛው ምስራቅ አብረው ጎን ለጎን ኖረዋል። አሁንም እርስ በርስ መቻቻልና መከባበርን መልሰን ማስፈን አለብን። ክልሉን ማናቸውም ሰው በሃይማኖቱና በብሔሩ ሳይለይ በክብርና በደስታ የሚኖርበት ማድረግ አለብን ሲሉ ፕሬዚደንት ዶናልድ ትራምፕ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አጠራጠር ያሉ መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ94 ሳንቲም ተመንዝሯል። ዛሬ የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ግንቦት 15 2009 ዓ.ም ተመረተ ያወጣው መረጃ ነው። 18 ምንዛሪዎችን የያዘ ዝርዝር www.nbe.gov.et ላይ ሰፍሯል። ነገ ግንቦት 16 2009 ዓ.ም ተመረተ አዲስ አበባ ከፊል ዝናባማ እንደምትሆን የኢትዮጵያ ሜቴዎሮሎጂ ኤጀንሲ ተንብዮአል። ከፍተኛ ሙቀት 26 ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። ኢትዮሜት.gov.et ላይ 18 የተለያዩ መረጃዎችን ታገኛላችሁ። ፕሮዲውሰሩ ንጉሱ ታምሬ፣ ተለማማጅ ፕሮዲውሰር ፋሲል ገበየው፣ ቴክኒሽያን ኦድሬስ ሬጂስ፣ እንደዚሁም እኔ ሶሎሞን አባተ
አዳነች ፍስሐዬ ሆነን ደህና ደሩ እንላችኋለን። ቀጥሎ የትግርኛ ፕሮግራም ይቀርባል።
አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን። ደህና ደሩ።